ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሁለት ሴቶች እንደውም ብራ ወደ ተሰጠው ነበረ። እዛው በጥይት ተመቶ ወዳው ሞቱ። ወዳዛው ሞቱ። አንድ ልጅ እዛ ሞተ። አንዷ ደግሞ ሴትዮዋ መንገድ ላይ ነው ሞተች። አንዱ መደበላ ሆስፒታል ነው ሞተች።
በኦሮሚያ ክልል ባሌ መከላከያዎች በተኮሱት ጥይት 3 ሰዎች ሞቱ፣ 7 ቆሰሉ። አብይ ርዕሳችን ይዘረዝረዋል።
ስራት ፈጻሚ ባደረገው ስብሰባ በሶስት መሰረታዊ ጉዳዮች ላይ ለመነጋገርም ለመደራደርም ወስነናል። አንደኛው የቀሩት የፖለቲካ እስረኞች እንዲፈቱ፣ ኢህአዴግም አባል የሆነ የመንግስትም አካል የሆነ ኦህዴድ ይህን እንዲያመቻች።
የኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። የዚህንም ዝርዝር ይዘናል፣ በመጽሔት ለጊዜ እናቀርባለን።
ከዜናው መካከል ዛሬ እስከ ረቡዕ የሚቆይ የንግድ ስራ እንቅስቃሴ ማቆም አድማ በኦሮሚያ ክልል ተጀምሯል። በሌላ በኩል ቀደም ሲል እንዳልነው ባሌ ውስጥ የተተኮሰ ጥይት 3 ሰዎች ገድሏል። መንግስት የኢትዮጵያ መንግስት ማለት ነው ያሰራቸውን በቀለ ገርባን እንደሚፈታ ገለጠ። የውጭ ጉዳይ ሚኒስትሩ የአሜሪካ መካከለኛ ምስራቅ ጉብኝታቸውን በግብጽ ዋና ከተማ ካይሮ ጀመሩ የሚሉ ይገኙበታል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልኩ ተሰናድተው ሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከሳምንቱ መጀመሪያ ሰኞ ምሽት ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ የሚያቀናብርልን ደግሞ ንጉሱ ነው። አብረናችሁ እንድናመሽ እንጋብዛለን። ከዛሬ ጀምሮ እስከ ረቡዕ የሚቆይ የንግድ እንቅስቃሴ ማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረግ ጀምሯል። ነዋሪዎች ይህንን ለአሜሪካ ድምፅ ገልጠዋል። በሌላ በኩል በኦሮሚያ ክልል ባሌ ዞን መደዋሉ ወረዳ በዛሬው ዕለት ገበያ ስፍራ በመከላከያ የተተኮሰ ጥይት 3 ሰዎች ሞቱ፣ 7 ቆሰሉ። የአካባቢው ነዋሪዎች ናቸው እነዚህን ለቪኦኤ የገለጡት። በተጨማሪም የአካባቢው የወረዳ ባለስልጣን ስማቸው እንዳይገለጥ ጠይቀው ይህንኑ ዜና አረጋግጠዋል። በተጨማሪ በሐረር ክልል በሚገኝ ሐማሬሳ መጠለያ ጣቢያ ተጠልለው በሚገኙ የሶማሌ ክልል ተፈናቃዮችና ጸጥታ አካላት መካከል የተፈጠረ ግጭት ለአራት ሰዎች መሞትና ለ11ዱ መቁሰል ምክንያት መሆኑን የምስራቅ ሐረርጌ ዞን አስተዳዳሪ አስታውቀዋል። የሁሉም ዘገባዎች በመጽሔት ይተነተናሉ።
ኢትዮጵያ በተቃዋሚ መሪው በቀለ ገርባ ላይ የመሰረተችውን ክስ ውድቅ እንደምታደርግ ዛሬ የመንግስቱ መገናኛ አውታሮች ዘገቡ። ውሳኔው ጠቅላይ ሚኒስትሩ አቶ ኃይለ ማርያም በቅርቡ መንግስታቸው ያሰራቸውን የፖለቲካ እስረኞች እንደሚፈታ በሰጡ ቃል መሰረት የተወሰደ መሆኑ ተገልጧል። አቃቤ ሕጉ ዛሬ ሰኞ በሰጡ ቃል አቶ በቀለ ገርባን ጨምሮ መንግስት 7 ተጠርጣሪዎችን እንደሚፈታ የመንግስቱ መገናኛ ፋና ዘግቧል። በመጽሔት ይዘረዘራል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ውጥረቱ እያየለ በመጣው በመካከለኛው ምስራቅ የሚያደርጉትን የአምስት አገሮች ጉብኝት በግብጽ ከተማ ካይሮ ጀምረዋል። ግብጽ በሚቀጥለው ወር ፕሬዝዳንታዊ ምርጫ ግልጽና ተአማኒ እንደሚሆን የውጭ ጉዳይ ሚኒስትሩ ጥሪ አቅርበዋል። ሚስተር ቲለርሰን ዛሬ ሰኞ ከግብጽ አቻቸው ሳሜህ ሹክሪ ጋር ተገናኝተው የተነጋገሩ ሲሆን ምጣኔ ሀብታዊና ወታደራዊ ትብብር እንዲሁም ጸረ ሽብርተኛነት ጦርነቱን በተመለከተ ተወያይተዋል። ኤድዋርድ ዩሬኒያን ከካይሮ ለቪኦኤ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
የውጭ ጉዳይ ሚኒስትሮቹ በቀድሞው የግብጽ የውጭ ጉዳይ ሚኒስቴር ግቢ በጋራ ጋዜጣዊ ጉባኤ አካሂደዋል። ጸረ ሽብርተኛ ዘመቻውንና በቅርቡ የሚካሄደውን ፕሬዝደንታዊ ምርጫ ጨምሮ ዩናይትድ ስቴትስን በሚያሳስቧት ጉዳዮች ላይ አትኩረው ማብራሪያ ሰጥተዋል። አንዱ በሌላው የውስጥ ጉዳይ ጣልቃ እንዳይገባ ተስማምተናል ሲሉም ሁለቱ ሚኒስትሮች አጽንኦት ሰጥተው አስረድተዋል። ሚስተር ቲለርሰን ሲናገሩ ከሚኒስትር ሹክሪ ጋር የሰብአዊ መብት ከበሬታና ሲቪል ማህበረሰቦች ስላላቸው ወሳኝ ሚና ፕሬዝደንታዊ ምርጫ ጋር ተያያዥነት ባላቸው ጉዳዮች ዙሪያ መወያየታቸውን ገልጸዋል።
The United States, as it does in all countries, supports a transparent and credible
በሁሉም ሀገሮች እንደምታደርገው ሁሉ ግልጽና ተአማኒ የምርጫ ሂደት ዜጎች በሙሉ በመርጫ በነጻነትና በፍትሃዊ መንገድ ለመሳተፍ መብቱና እድሉ እንዲኖራቸው ትደግፋለች።
የግብጽ የውጭ ጉዳይ ሚኒስትር በሀገራቸው የፖለቲካ ጭቆና ይካሄዳል ለሚሉ ወንጀላዎች ምላሽ ሲሰጡ ፖለቲካዊ የእድገት እርምጃዎች ጊዜ ይወስዳሉ ካሉ በኋላ አያይዘው የሀገሪቱ ህዝብ ያመነበትን በድምጹ ሲገልጽ ቆይቷል ብለዋል። ባለፉት 7 አመታት በርካታ የመንግስታት ለውጥም አካሂዷል ሲሉ አክለው ተናግረዋል። ዩናይትድ ስቴትስ እና ግብጽ ጸረ ሽብርተኛ ዘመቻቸውን በጋራ ለማካሄድ ባላቸው ቁርጠኝነት እንደጸኑ መሆናቸውን ያስገነዘቡት ሚስተር ቴለርሰን ግብጽ ዩናይትድ ስቴትስ በመትመራው ጸረ የእስልምና መንግስት ግንባር ቁልፍ አካል መሆኗን ጠቅሰዋል። ግብጽ ሀገር አቀፍ ጸረ ሽብርተኛ ዘመቻ ባለፈው አርብ ጀምራለች።
የቀድሞው የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍ የ5 ሚሊዮን የሞ ኢብራሂም ተሸላሚ ሆኑ። የሞ ኢብራሂም ሽልማት በአፍሪካ የመልካም አስተዳደር እውቅና ላገኙ የሚሰጥ መሆኑ ይታወቃል። ሚስ ጆንሰን ሰርሊፍ እንደ አውሮፓውያን ዘመን አቆጣጠር ከ1944 ወዲህ ላይቤሪያ ውስጥ ዲሞክራሲያዊ ስልጣን ሽግግር የታየበት ርክክብ ባለፈው ወር ነው ያደረጉት። ላይቤሪያን ለ6 ዓመታት የስልጣን ዘመን የመሩት ጆንሰን ሰርሊፍ የኖቤል ሰላም ሎሬት በመሆን የመጀመሪያዋ ተመራጭ አፍሪካዊት መሪ ተሸላሚ ሆነዋል። በላይቤሪያ የቀድሞዋ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት ምስክርነት ሰርሊፍ ስልጣናቸውን ያስረከቡት አገሪቱን በመሪነት ሲረከቡ ከነበረችበት በተሻለ ደረጃ ላይ አድርሰው ነው ብለዋል። ገና ብዙ መስራት ያለበት ነገር እንዳለ ግን አምባሳደሯ አልሸሸጉም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እየተዳከመ ያለውን የሀገሪቱን መሰረተ ልማት ለማስተካከል የሚያስችላቸውንና ለብዙ ጊዜ ሲጠበቅ የቆየውን የ1.5 ትሪሊዮን ዶላር እቅዳቸውን ዛሬ ይፋ ያደርጋሉ ተብሏል። ይህ በአሜሪካ መንገዶችን፣ ድልድዮችን፣ የባቡር ሀዲዶችንና ሌሎች መሰረተ ልማቶችን ለ10 ዓመታት ይረዳል ከተባለው የበጀት እቅድ ውስጥ 200 ቢሊዮን ዶላር ለፌዴራል በጀት፣ ሌላው 1.3 ትሪሊየን ለልዩ ልዩ ግዛቶች ወይም ስቴቶች እንደሚመደብ ታውቋል። ይህ ሳምንት በተለይ ለመሰረተ ልማት ከፍተኛ እና ትልቅ ግምት የተሰጠው ሳምንት ነው ብለዋል ፕሬዚዳንት ትራምፕ በትዊተር ባስተላለፉት መልእክት።
የዩናይትድ ስቴትስ አፍጋኒስታን ድንበር ላይ በቅርቡ በወሰደችው ሰው አልባ የአየር ጥቃት ከተገደሉት ነውጠኞች አንደኛው የታሊባኑ ምክትል ኃላፊ መሆናቸውን ራሱ ህገወጡ ቡድን ታሊባን ዛሬ ሰኞ በሰጠው ማረጋገጫ አስታወቀ። የምክትል ኃላፊውን ካን ሳይድ ሳጅናን መሞት ይፋ ያደረገው የቡድኑ አፈቀላጤ ሰው አልባው ጥቃት የተካሄደው ባለፈው ሐሙስ በሰሜን ዋዛሪስታኑ አካባቢ ጎርዌክ ውስጥ ነው ብሏል። የአሜሪካ ባለስልጣናት ብዙውን ጊዜ ፓኪስታን ውስጥ ስለሚካሄደው ጸረ ሽብርተኝነት በሰው አልባ አውሮፕላኖች የታገዘ ጥቃት አስተያየት ከመስጠት የተቆጠቡ መሆናቸውን የአካባቢው የደህንነት ባለስልጣናት እንዳረጋገጡት ሟቹ ሳጅና እንዲሁም ተዋጊዎቹ በመጠለያነት ከቆዩባት ከኮስት ክፍለ ግዛት ወደ መኖሪያቸው እየተመለሱ ነበር። ሳጅና በዩናይትድ ስቴትስ ዜጎች ላይ በተካሄደው የሽብር ጥቃት በዋሽንግተን የሚፈለጉ እንደነበሩም ታውቋል።
በመጨረሻም የኦሎምፒክስ ኃላፊው ቶማስ ባህ በደቡብ ኮሪያዋ ፒዮንግቻንግ ከተካሄደው የክረምት ኦሎምፒክስ ውድድር በኋላ ሰሜን ኮሪያን እንደሚጎበኙ አይኦሲ ማለት ዓለም አቀፍ የኦሎምፒክ ኮሚቴ ዛሬ ሰኞ አስታውቋል። የአይኦሲ ቃል አቀባይ ማርክ አዳምስ እንዳሉት ባህ ግብዣ የቀረበላቸው ከሰሜን ኮሪያ ሲሆን ይህም ሁለት ኮሪያዎች በክረምቱ ኦሎምፒክስ ሲካፈሉ እንደሆነ አይኦሲ ባነጋገራቸውና ሰሜን ኮሪያም እንደምትካፈል ባረጋገጠችበት ውይይት ነው። ይህ በእንዲህ እንዳለ ሰሜን ኮሪያ የክረምቱን ኦሎምፒክስ ውድድር ለፖለቲካ ጠቀሜታ ታውለው ይሆናል የተባለውን ወሬ ባህ አስተባበሉ። ዛሬ ሰኞ ለጋዜጠኞች በሰጡት ቃል ምንም እንኳ በሁለቱ መካከል የፖለቲካ ፍጥጫ መኖሩ ባይካድም ሰሜን ኮሪያ ግን ይህን ውድድር በፍጹም ስፖርታዊ ስሜት ነው የተቀበለችው ሲሉ ተናግረዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች
አዲሱ አበበና
አሉላ ከበደ። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁን በቀጥታ የዕለቱ አብይ ርዕስ
የዕለቱን አብይ ርዕስ እናስተዋውቅና ቆየት ብሎ ከሚቀርቡ አንድን ዘገባ እናስቀድማለን። በኦሮሚያ ክልል ባሌ ዞን በመደወላቡ ወረዳ በዛሬው ዕለት በገበያ ቦታ ላይ በመከላከያ በተተኮሰ ጥይት 3 ሰው ሞቶ 7 ሰዎች መቁሰላቸውን የአካባቢው ነዋሪዎችና ስሙን መግለጽ ያልፈለገ የወረዳው ባለስልጣን ማስታወቃቸውን በመግቢያው ጠቁመናል። የዚህ ዘገባ እንደደረሰን የዕለቱ አብይ ርዕስ ነው፣ ቆየት ብለን እናቀርባለን። አሁን ተከታዩን እናምጣ።
ወደ ተከታዩ ስንሄድ ፓርቲያቸው ከኦሮሚያ ገዢ ኦህዴድ ለመነጋገር መወሰኑን ዶክተር መረራ ጉዲና አስታውቀዋል። የኦፌኮ ሊቀመንበር ዶክተር መረራ ለአሜሪካ ድምጽ እንደገለጡት ፓርቲያቸው ለመነጋገር የወሰነው በታሳሪዎች መፈታት፣ በፖለቲካ ምህዳሩና በክልሉ በሚያጋጥሙ እንቅፋቶች ላይ ነው። ትናንት ከተካሄደው የኦሮሞ ፌዴራሊስት ኮንግረስ ስራ አስፈጻሚ ኮሚቴ ስብሰባ በኋላ ዶክተር መረራን ያነጋገራቸው እስክንድር ፍሬው ነው፣ ተከታዩን ልኮልናል።
በሊቀመንበሩ በዶክተር መረራ ጉዲና የተመራው የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ ስብሰባ የተካሄደው በትናንትናው ዕለት ነው። የኢትዮጵያ መንግስት በኦፌኮ አመራሮች ላይ የተመሰረተው ክስ መቋረጡን ይፋ ከማድረጉ በፊት የኦሮሚያ ገዢ ፓርቲ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ በቅርቡ ያደረገውን ጥሪ መነሻ ያደረጉ ውሳኔዎችንም አሳልፏል። ገዢው ኦህዴድ ሰሞኑን ባደረገው ስብሰባ በአገር ውስጥም ሆነ በውጭ ካሉ ተቃዋሚዎች ጋር በቅርበት ለመስራት እንደሚፈልግ መጠቆሙ ይታወሳል። ተቃዋሚው ኦፌኮ አዎ እንነጋገር በሚል ለድርድር ዝግጁ መሆኑን የገለጸውም የኦህዴድን መግለጫ መነሻ በማድረግ ጭምር መሆኑን ዶክተር መረራ ትናንት ለአሜሪካ ድምፅ አስረድተዋል። የፓርቲያቸውን የስራ አስፈጻሚ ኮሚቴ ውሳኔ በማብራራት ይጀምራሉ።
ስራ አስፈጻሚው ባደረገው ስብሰባ በሶስት መሰረታዊ ጉዳዮች ላይ ለመነጋገርም ለመደራደርም ወስነናል። አንደኛው የቀሩት የፖለቲካ እስረኞች እንዲፈቱ፣ ኢህአዴግም አባል የሆነ የመንግስትም አካል የሆነ ኦህዴድ ይህን እንዲያመቻች ለመነጋገር ወስንናል።
ከኦህዴድ ጋር ለመነጋገር በዚህ ጉዳይ
ሁለተኛው ለመነጋገር የወሰንነው ዋናው ጉዳይ ነጻና ፍትሃዊ ምርጫ በኢትዮጵያ ምድር እንዲኖር ነው። ያ ለማድረግ ደግሞ ነጻና ገለልተኛ የሆነ ምርጫ ቦርድ የመቋቋሙ ጉዳይ ለነገ የተነገ ወዲያ የሚታለፍ አይደለም። ስለዚህ ኢህአዴግ አባል የሆነ ኦፒዲዮና የኢትዮጵያ መንግስት አካል የሆነ ኦፒዲዮ በዚህ መቅጣጫ የሚያደርጋቸው ነው። ተደራድሮ ኢህአዴግ እንዲደራደር በማድረግም ይሁን ኢህአዴግን በመለወጥም ይሁን በማስገደድም በምንም ይሁን ሚናው ምን ሊሆን እንደሚችል ለመነጋገር ለመደራደር ወስነናል። ከነጻና ፍትሃዊ ምርጫ አንጻር፣ ፖለቲካ ምህዳሩን ከማስፋት አንጻር፣ ኢትዮጵያ ውስጥ ሀቀኛ ዲሞክራሲያዊ ስርዓት፣ ሀቀኛ ፌዴራላዊ ስርዓት ከማምጣቱ አንጻር ለመነጋገር የወሰንነው እነሱ ባደረጉት ጥሪ፣ ከዚህ በፊት እኛም በተደጋጋሚ ጥሪ ስናደርግ ነበር፣ በነጻ ኦሮሚያ ውስጥ የመንቀሳቀስ ቢሮ ለምሳሌ በነጻ የመክፈትና የማንቀሳቀስ ህዝባችን የማደራጀት በተለይ ኦፒዲዮ ድርጅታችን በኦሮሚያ ውስጥ በሚያደርጋቸው ህጋዊና ሰላማዊ ትግሎች፣ እንቅስቃሴዎች እንቅፋት እንዳይሆን ከዚህ በፊት እንደነበረ እነሱ ማይክዱም እኛም አንክድም እኛም እናውቃለን። እንቅፋት እንዳይሆን ህዝቡ በነጻ የፈለገውን ይምረጥ፣ ነገ ቢፈልገው ኦፒዲዮን ይምረጥ፣ ቢፈልግ እኛን ይምረጥ፣ የዚህን ህዝብ ትግል ወዝ እንዲሻገር ግቡን እንዲመታ በምናደርገው እንቅስቃሴዎች ኦፒዲዮ እንቅፋት እንዳይሆን በእነዚህ ሶስት መሰረታዊ ጉዳዮች ላይ ለመደራደር ወስነናል።
ዶክተር መረራ፣ ስብሰባው የተካሄደው በቅርቡ ኦፒዲዮ ራሱ ወይም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ያደረገውን ጥሪ አገር ውስጥ ላሉም ከአገር ውጭ ላሉም በሚል ያቀረበውን ጥሪ ወይ ደግሞ በዛ ላይ የሰጠውን አስተያየት መነሻ አድርጋችሁ ነው ይህንን
ነው? ከዚህ በፊትም ስንጠይቅ ነበር፣ እኔም እስር ቤት ሆኜ ድርጅታችን ስጠይቅ ነበር። ከዛ በፊትም ከኢትዮጵያ መንግስት ጋር የፖለቲካ ምህዳሩን ለማስፋት ብለን ስንጠይቅ ነበር፣ የኦሮሚያ ክልላዊ መንግስትም ስንጠይቅ ነበር። እነሱ ደግሞ የዘገየም ቢሆን እንደዛ አይነት ጥሪ ማስተላለፋቸው እኛ በህጋዊና ሰላማዊ መንገድ በሀገር ውስጥ የምንንቀሳቀስ ፖለቲካ ድርጅት ስለሆን በእነዚህ መሰረታዊ ጉዳዮች ላይ ኦህዴድ፣ ኢህአዴግ ከሁለቱም ጋር ለመነጋገር ለመደራደር እንፈልጋለን። ኦህዴድ ለራሱ መፈጸም የሚችላቸውን እንዲፈጽም አባል ድርጅቶች ጋርም የሚያስወስነውን ለማስወሰን በሚችል ደረጃ ማንዴት ካለው አናግም። ዋና ጉዳይ ግን በእነዚህ ሶስቱ መሰረታዊ ጉዳዮች ለመነጋገርም ለመደራደርም ወስነናል።
ይህ ጥሪ ወይም የወሰናችሁት ለኦህዴድ ነው ለኢህአዴግ አይደለም? በአጠቃላይ
የጠራ ነው ኦህዴድ ነው። ስለዚህ እኛ ምንድነው ከኢህአዴግም ጋር በር አልዘጋንም። እንዳልኩ ነው ኢህአዴግ ፓርቲ አባል የሆነና የኢትዮጵያ መንግስት አካል የሆነው ኦዲድ እና ኦሮሚያ ክልላዊ መንግስት የሚመራው ድርጅት ለራሱ ለመፈጸም የሚችላቸውን ለራሱ እንዲፈጽም ለራሱ መፈጸም የማይችላቸውን በባይረግ ደረጃ መፈጸም ያለባቸው ጉዳዮችን ዞሮ ዞሮ ኦሮሚያ ብቻ የነጻነት ደሴት ሊሆን አይችልም እንዲያስፈጽም ጭምር ነው። በዚህ በኩል ያደግም በኦፒዶ በኩል ትሪ ያድርግ አናቅም፣ ኦፒዶም በራሱ ትሪ ያድርግ አናቅም። ዋናው ጉዳይ ግን ችግሮችን መፍታት ነው እንጂ
የኦሮሚያ ገዢ ፓርቲ ኦህዴድ እስካሁን በዚህ የኦፌኮ ውሳኔ ላይ የሰጠው አስተያየት የለም። የክልሉ መንግስት ቃል አቀባዮች ምላሽ እንዳገኘው በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዕለቱ አብይ ርዕስ የተዘጋጀው ዘገባ እጃችን ገብቷል። በኦሮሚያ ክልል ባሌ ዞን መዳዋላቡ ወረዳ በዛሬው ዕለት ገበያ ቦታ ላይ በመከላከያ ኃይሎች በተተኮሰ ጥይት 3 ሰዎች ሞቱ፣ 7 ደግሞ ቆሰሉ ሲሉ የአካባቢው ነዋሪዎችና ስሙን መግለጽ ያልፈለገ የወረዳው ባለስልጣን አስታውቀዋል። በሌላ በኩል በሐረሪ ክልል ስር በሚገኘው ሐማሬሳ መጠለያ ጣቢያ ተጠልለው በሚገኙ የሶማሌ ክልል ተፈናቃዮችና የጸጥታ አካላት መካከል በተፈጠረ ግጭት 4 ግለሰቦች ሲሞቱ 11 ሰዎች መቁሰላቸውን የምስራቅ ሐረርጌ ዞን አስተዳዳሪ አስታውቀዋል። በተጨማሪም ከዛሬ ጀምሮ እስከ ረቡዕ ድረስ የሚዘልቀው የንግድ እንቅስቃሴ የማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረግ መጀመሩን ነዋሪዎች ለአሜሪካ ድምጽ ገልጠዋል። ጽዮን ግርማ
በዛሬው ዕለት በባሌ ዞን በመዳ ወላቡ ወረዳ መዳ በተባለች ቀበሌ የገበያ ቦታ ላይ ምክንያቱ ባልታወቀ ሁኔታ በተፈጠረ ግጭት የሶስት ሰው ህይወት ማለፉን አካባቢው ላይ መኖሩን ይገለጻልን ስሙን እንዳንጠቅስ የጠየቀ ነዋሪ ነግሮናል።
ዛሬ ግጭት ነበረ፣ በህዝብና በጣም አክላ ግጭት ነበረ። 3 ሰው ሞቶ 7 ሰው ቆስሏል።
ምንድነው የግጭቱ መነሻ?
ምንም ምክንያት የለም። ትላንት ልጆቹ ውሃ ምናምን እየተጣጠቡ መከላከያ መጥቶ ለምን እዚህ ላይ ትጣጠባላችሁ ምናምን ብሎ በዛው ደበደቡት። ትላንት ማለት ነው።
እሺ።
ከዛ ወስዶ ወደ 12 ልጆች ማለት ነው ከእነሱ ካምፕ ወስዶ እዛ ቀጠቀጡ። ጸጉራቸውን በጣርቡት ማለት ነው። ሌሎቹ የቆሰሉ አሉ። ከዛ ውጪ ዛሬ የተከሰተ ደግሞ 10 ሰው ተመታ። እንዲሁ ገበያ ነበረ እዛ መዳ የምትባለች ቀበሌ ያለምንም ምክንያት ተገባይ ያለው እንትን ገብቶ 2 ሴቶች እንደውም ብራ ወጣ ተሰጠው ነበረ። እዛው በጥይት ተመቶ ወዳው ሞቱ፣ ወዳዛው ሞቱ። አንድ ልጅ እዛ ሞታ፣ አንዷ ደግሞ ሴትዮዋ መንገድ ላይ ነው የሞተችው፣ አንዱ መደወላ ሆስፒታል ነው የሞተችው።
የሟቾቹ ማንነት አለ? እንደው ካለ ማን ማን ይባላሉ? ስማቸውን ካወቀው አካባቢው ላይ ነዋሪ ናቸው?
አርቦሊ አሊ ሰላድ ነው ባለች 45 እድሜዋ 45 ነች። የ8 ልጆች እናት ናት። አንዷ ደግሞ ጀዋራ ነው የምትባለው፣ ጀዋራ ሺ አደም አይነካ እድሜው 40 የ7 ልጆች እናት ናት። አንዱ ህፃን ደግሞ ወንድ ነው፣ ጠይብ ሙሐመድ ተካሻ ነው የሚባለው፣ 14 አመት ነው። አንዱ እዛ ነው የሞተው። አንዱ ደግሞ መንገድ ላይ ከዛ መዳ የምትባለች ቀበሌ ከመዳ እስከ ሆስፒታሉ 33 ኪሎ ሜትር ነው። ከዛ እስከዚህ እስከምትመጣ አንዱ መንገድ ላይ ሞተች ልጆች እና አንዷ ደግሞ ገብታ ሆስፒታሉን ገብታ እዛ ነው ሞተች፣ ሆስፒታል ውስጥ ነው ሞተች።
አሁን ምን ይመስላል ያለው ሁኔታ?
መደወላቡ ወረዳ ብድሬ ህዝቡ በጣም እዛ ሆስፒታል እንትን እያሉ እያለቀሱ ምን እያሉ በቃ እኛ ተስፋ የለንም አባት የለንም እያሉ በጣም የሌለ ነገር ነው የተከሰተው።
ገበያ መሀል ነው ይሄ?
አቤት።
ገበያ መሀል ነው የሆነው?
ገበያ ነው ዛሬ ሰኞ። እዛ መዳ የምትባለች ቀበሌ ገበያ ዛሬ ነው፣ እዛ ነው የምትገባዩ።
በሌላ በኩል በዚሁ አካባቢ ነዋሪ መሆኑን የገለጸልን ሌላ የአይን እማኝ ግጭቱ የተፈጠረው በኦሮሚያና በሶማሌ ክልል አዋሳኝ ድንበር ላይ ከብቶችን ውሃ በማጠጣት ምክንያት በተፈጠረ ግጭት መከላከያ በመካከል በመግባቱ ነው ይላል።
ሶማሌና ኦሮሞ በክልክል ተቀላቅለው የሚኖሩም አሉ። በሰላም እስከ ዛሬ ያሉት አብሮ እየኖሩ እንደሆነ ማንም ያውቃል። በታሪክ እናንተ እንድታውቁት ትችላላችሁ። ማንም የሶማሌ ልጆች ላይ ማንም የሶማሌ ተወላጅ ላይ አንዳችም አደጋ ያደረሰና ሊያደርስም ያስበ ሰው የለም ነው። መከላከያ ውስጥ ግን አንዳንድ ሶማሌዎች የጦር ኃላፊዎች ከአዛዦች ጋር በመሆን ህዝቡ ላይ ተኩሰው ልጆቹ ላይ ተኩሰው እንደዚህ አይነት አደጋ እያደረሱ ነው ያሉት። አሁንም ያው ልጆቹ ተገርቶ ግማሹ ሆስፒታል ገብቶ ግማሹ ደግሞ ሆስፒታልም ሳያገኝ እዛ ኔትወርክ የሌለበት ቦታ ነው ህዝቡ በቃ ተረባርበው ማን ነው የቆሰለው ማን ነው የሞተው ብለው እርስ በርስ ያው እየተፋለገ ነው ያለው።
የመዳ ወላቡ ወረዳ የጸጥታ ኃላፊ መሆናቸው የተነገረን አቶ ማሙዬ በላይነህ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር አልተሳካልኝም። በሌላ በኩል ስሙንና ማንነቱን እንዳልጠቅስ የጠየቀኝ በወረዳው ውስጥ በኃላፊነት ቦታ ላይ የሚሰራ ግለሰብ በዛሬው ዕለት የተጠቀሱት ሰዎች ህይወት በተኩስ ማለፉንና ሰዎችን መቁሰላቸውን ተናግሯል። በሌላ በኩል በሐረሪ ክልል ስር በሚገኘው ከኢትዮጵያ ሶማሌ ተፈናቀሉ ሰዎች የሚኖርበት ሐማሬሳ መጠለያ ካምፕ ተጠልለው በሚገኙ ተፈናቃዮች ላይ በተከፈተ ተኩስ ህይወት ማለፉን የምስራቅ ሐረርጌ ዞን አስተዳዳሪ አቶ ጀማል አህመድ ለአሜሪካ ድምጽ ተናግረዋል።
በትላንትናው ዕለት ያው ከኢትዮ ሶማሌ የተፈናቀሉ ሰዎች የሚኖርበት ካምፕ አካባቢ ከሌላ ቦታ ከመሀል ነገር ይህን ኪሎ የሚመጣ መኪና ነበር።
እሺ።
መንገድ ላይ እዛ አካባቢ ሲደርስ ማንነታቸው ያልታወቁ ግለሰቦች መኪናውን ይዞ ወደ ካምፕ አካባቢ ያዘባሉ። መግባት የነበረበት መኪና አልነበረም። እሱን ተከትሎ እዛ አካባቢ መኪናውን ለማውጣት በሚደረገው እንትርስ ግርግር ውስጥ የሰው ህይወት የጠፋበት ሁኔታ ነው ያለው።
ምንድን ነው የተፈጠረው ግርግር ሲሉ መኪናው ወደዛ መግባት አልነበረበትም ሲሉስ ወዴት ነበር መሄድ የነበረበት መኪና?
መኪናውን አናግን በወቅቱ እዛ አካባቢ አልነበርንም። እኔ ሌላ ቦታ ነበርኩና ለችግር እንግዲህ እዛ አካባቢ የደረሰ መኪና ከመንገድ ወደ ካምፕ በሰሙ በሚኖሩበት ካምፕ አካባቢ በመግባት መግባት የነበረበት ስላልነበረ ከዚያ ለማውጣትም የገባ የጸጥታ ኃይል ነበር። ያንን ለማውጣት እዛ ሲገባ አካባቢ ግርግር ይፈጠራል።
አታወጡም ነው
ህብረተሰቡ ለእኛ ነው የመጣው የሚል ህብረተሰቡ አያውቅም፣ መረጃ የላቸውም። ሌላ ጊዜ እንደዛ የሚገቡ መኪኖች ነበሩ፣ ገብቶ የእርዳታ ምናምን የሚያራግፉ ነበሩ። እሱን ለመቀበል የወጡ ህብረተሰብ ከካምፕ አካባቢ የወጡ ነበሩ። ያንን ተከትሎ ለማውጣት በተደረገው እንቅስቃሴ ያው የሰው ህይወት መጥፋቱን ነው። ሌላው ማስረጃው ዝርዝሩን ከተጣራ በኋላ ከተመረመረ በኋላ አሁን ዝርዝሩን የሚነገር ከሆነ ዝርዝሩ ለማስረጃ ያንን ችግር መርምሮ ለህግም ለማቅረብ ችግር ስለሚሆንብን ነው እዛ አካባቢ ጥንቃት ባለው መልኩ መግባት ያልፈለግ ነው።
ኃላፊው በዚህ መካከል መከላከያና ሌላ ልዩ ታጣቂ በተኮሱት ጥይት የአራት ሰዎች ህይወት ማለፉን 11 ሰዎች መቁሰላቸውን ተናግረዋል። በሌላ በኩል በቦታው ነበርኩ ያለ የአይን እማኝ እህል የጫኑት 7 መኪኖች ግቢ ውስጥ አስገብተው ለተፈናቃዮቹ የመጣ እርዳታ ካስመሰሉ በኋላ መልሰው እንደገና ሊያወጡት ሲሉ ነው ግጭቱ የተፈጠረው ብሏል። በአሁኑ ሰዓት የቆሰሉት ሰዎች ጀጉላ በሐረር ከተማ ጀጉላና ህይወት ፋና በተባሉ ሆስፒታሎች እንደሚገኙ ገልጿልናል። በተያያዘ ዜና በዛሬው ዕለት በመላው ኦሮሚያ ክልል የተጠራው የመገበያየት ማቆም አድማ በተለያዩ ኦሮሚያ ክልል ከተሞች ተግባራዊ መደረጉን ነው። ይህንኑ ለማረጋገጥ ወደ ተለያዩ ከተሞች ደውለን ነዋሪዎችን ጠይቀን ነበር። የሚኤሷ ነዋሪ ስለ ከተማቸው ተከታዩን ብላናለች።
አልተከፈተም መጣ ዛሬ ቀኑ ሙሉ አደመረው።
ሁሉም ሱቅ ነው በሙሉ ሁሉም ገበያ ነው የገበያ ቦታ ነው የተዘጋው?
ሁሉም ቦታ ነው የተዘጋው። መንገዶችም ዝግ ነው። በቃ የሆነ ሁለት ተሳይ ለማለት ማለት ነው ታጅበው ቶክስ ምናምን ነበረ የተደበደቡ ና የታሰሩ ልጆች።
በባሌ ዞን ግንር ከተማ ነዋሪም በከተማቸው የተከሰተውን ያስረዳሉ።
ይህ ከተማ ግን ትንሽ ግርግር አንስቶ ነበር። የኦሮሞ ህዝብ ግማሽ እየታሰረ ግማሽ እየተለቀቀ ከተለቀቀ እኩል መለቀቅ አለበት የሚለው ነገር ነው አሉ ያነሱት። ከዛ በኋላ ወደ ፌዴራሉ በየቦታው ተበተነ አረጋጉት። መንገድም ገበያው ነበር ወዲና ወዲህ መዘጋጋት ነበር። ገበያ ወዲና ወዲህ እንዳይሄዱት ገበያ ነበር አካባቢ ላይ ዛሬ ገበያው በቃ ሰው እንዳይሄዱ መኪናም ተዘጋ። ይሄደም አልተመለሰም። ከዚህም የወጣ የለም መኪና መንገድ ላይ ደግሞ በየገጠሩ ደግሞ መኪና እንዳያልፈው ድንጋይ መዘጋጋት ምናምን አለ።
በሐረማያ ዩኒቨርሲቲ በተማሪዎችና በታጣቂዎች መካከል ግጭት መፈጠሩንም አንድ ተማሪ ገልጾልናል። በተጨማሪም በነቀምቴ፣ በደንቢ ዶሎ፣ በሻምቡ፣ በምዕራብ አርሲ፣ በምዕራብ ሐረርጌ፣ በአምቦና በሌሎች ከተሞችም የገበያ ማቆም አድማው ተግባራዊ መደረጉን ነዋሪዎች ይናገራሉ። ምክንያቱ ደግሞ በእስር ላይ የሚገኙ ሁሉም የፖለቲካና የህሊና እስረኞች ይፈቱ የሚል ነው ብለውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ጉዳይ ይወስደናል። በኦጋዴን ነጻ አውጪ ግንባርና በኢትዮጵያ መንግስት መካከል ለሶስት ቀናት ይቆያል የተባለ ውይይት ትናንት እሁድ ተጀምሯል ይላል። በኢትዮጵያ ባለስልጣናትና በኦብነግ መካከል ንግግሩ የተጀመረው ተለይቶ ባልተገለጠ የኬንያ ከተማ መሆኑንም የአሜሪካ ድምጽ የሶማሊኛ ዝግጅት ክፍል ባልደረባ ሃሩን ማሩፍ ዘግቧል። ዝርዝሩን ሰለሞን አባተ ይዞ ቀርቧል።
ትናንት እሁድ የካቲት 4 2010 ዓመተ ምህረት መጀመሩ የተነገረው ድርድር የንግግሮቹ የመጀመሪያ ዙር እንደሆነ ተገልጿል። የኦጋዴን ብሔራዊ ነጻ አውጪ ግንባር ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ለቪኦኤ በሰጡት ቃል መሰረት ሁለቱም ወገኖች አራት አራት ልዑካንን ነው ወደ ኬንያ የሰደዱት። የኦብነጉ ልዑካን ቡድን የተመራው በውጭ ጉዳዮች ኃላፊው አብዲራህማን ማህዲ እንደሆነ ተገልጿል። በኢትዮጵያ በኩል ግን መሪው ማን እንደሆነ አይታወቅ እንጂ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማር ከሌሎች ባለስልጣናት ጋር በድርድሩ ጠረጴዛ ላይ እንደነበሩ የውይይቱ አመቻቾች ያወጡት ፎቶግራፍ ያሳያል። ለንግግር የቀረቡት በርካታ ጉዳዮች መሆናቸውን የኦብነጉ ቃል አቀባይ ሂርሞጌ ለቪኦኤ ገልጸዋል። የመጀመሪያው ቀን ውይይት የሞቀ ግንኙነት የተስተዋለበት እንደሆነ ቢነገርም ውጤቱ ምን ሊሆን ይችል ይሆን? ሂርሞጌ
ወሐስላና ሃይ ኮሌጅ አደረገ ማርዴ ከሮ ዋዋለ ሀደሎ ፕሪንሲፕልስ ኦፍ አዝ ዌ
ቀድመን መናገር አንችልም። ይሁን እንጂ ንግግሮቹ በመርህ ላይ፣ በካሳ ጉዳዮች ላይ፣ ራስን በራስ በማስተዳደር፣ በነጻነት፣ በውሳኔ ሕዝብ፣ በመጣኔ ሀብትና በመቶዎች ዓመታት በዘለቀ ወረራ ወይም የኃይል ይዞታ ጉዳዮች ላይ ነው የሚያተኩሩት።
ምንም እንኳን በኦብነግና በኢትዮጵያ መንግሥት መካከል ከስድስትና ከአምስት ዓመታት በፊት ሁለት ጊዜ ድርድሮች ቢጀመሩም አንዱም ወገን ከያዘው አቋም ፈቀቅ ማለት ወይም መልቀቅ ባለመፍቀዱ ምክንያት ተጨናግፈዋል። እነዚያ ውይይቶች በመጠራጠር የተሞሉ መተማመን የራቃቸው እንደነበሩ የዓለም አቀፉ የቀውስ መፍትሄ አፈላላጊ ቡድን አይሲጂ የአፍሪካ ቀንድ ፕሮጀክት ዳይሬክተር ራሽድ አብዲ ለቪኦኤ ገልጸዋል። የመለስ ዜናዊ ህልፈትና ተከትለውም የተፈጠሩት የሽግግር ሁኔታዎች ጫና ሳያሳድሩ እንዳልቀሩ ራሽድ አሊ ተናግረዋል።
አይ ቲንክ ክሊርሊ ኦል ፓርቲስ ሲምድ ቱ ላክ አ ቢት ኦፍ ፎከስ
ሁለቱም ወገኖች ትኩረት የራቃቸው ይመስለኛል። በኦግነግ በኩል ወደ ጠረጴዛው የቀረቡት ምን እንደሚፈልጉ አንጥረው ሳያውቁ ነው። ኢትዮጵያውያኑ ባለሥልጣናት ይፈልጉ የነበረው ደግሞ እጅግ አነስተኛ የሆነ የዘዴ ወይም የታክቲክ ጥቅም ነበር።
አሁንም ቢሆን ውይይቶቹ ቢጀመሩም ይላሉ ራሽድ አሊ፣ ስፋት ባላቸው ጉዳዮች ላይ መግባባትና ከያዟቸው አቋሞች ፈቀቅ ማለት ካልፈለጉ ወደፊት መቀጠል አስቸጋሪ ይሆንባቸዋል። ዋናው አጣብቂኝ ደግሞ የኢትዮጵያ ሕገ መንግሥትና የውሳኔ ሕዝብ ጉዳዮች ናቸው። ኦብነግ የኢትዮጵያን ሕገ መንግሥት አላውቅም ሲል፣ የኢትዮጵያ ባለሥልጣናት ደግሞ ይህንን አቋሙን እንዲቀይር ይፈልጋሉ ብለዋል ራሽድ አሊ። በመሆኑም ከከባዶቹና አነጋጋሪዎቹ ጉዳዮች አንዱ ይህ ሳይሆን እንደማይቀር ጠቁመዋል። አሁን ኢትዮጵያ ውስጥ ያለው ሁኔታ ለውይይቶቹ እንደገና መጀመር የፈጠሩት ምቹ አዝማሚያ መኖሩን የኦብነጉ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ጠቁመዋል።
ሐንስላይ መርሐለደን ሐዱ ኩሶብ ያግመይ ወደሀደርከኒ ስበደለ አድ ወይም ባዳሐዮ ኦማሊን ላ
አሁን ኢትዮጵያ ውስጥ ትልልቅ ለውጦች አሉ ብለን እናምናለን። አሁን ሰዎችን ዝም ማሰኘት አይቻልም። ድርድሮቹ ኢትዮጵያ ውስጥ ያሉት ሁኔታዎች በየዕለቱ፣ በየሳምንቱ፣ በየወሩ እየተለዋወጡ ካሉበት ሁኔታ ጋር ገጥመዋል። እነዚህ ሁኔታዎች ደግሞ ተያያዥ ጫና አላቸው።
በድርድሮቹ ዙሪያ ያለው ሁኔታና አየር መልካም መሆኑንም ሂርሞጌ አክለው ተናግረዋል። ስለ ውጤቶቹ መተንበይ ግን አስቸግሯቸዋል። የአይሲጂው አብዲራሺድ ደግሞ አሁን ያሉት ሁኔታዎች ምናልባት ለኢትዮጵያ ባለስልጣናት በሚያዳላ ሁኔታ ውጤት ሳያስገኙ እንደማይቀሩ ይገምታሉ።
I think the timing of these talks also are very interesting. It comes at a time when Ethiopia feels under pressure from many multiple fronts.
ውይይቶቹ እየተካሄዱ ያሉት ኢትዮጵያ የተለያዩ አይነቶች ባላቸው ተጽዕኖዎች ስር ባለችበት ወቅት ነው። የበረታ ያለመረጋጋት ውስጥ ነች። ስለዚህ አንዳች መልካም ዜና አብዝቶ የምትፈልግበት ወቅት ነው። ስለዚህ የድርድሩ መጀመር በዓለም አቀፍ ደረጃም ቢሆን ጥሩ ገጽታን ያሳይላታል። ይኸው ከተቃዋሚዎች ጋር እየተነጋገርነን እኮ እንድትልም እድል ይሰጣታል።
ስለዚህ አዲስ ድርድር ከኢትዮጵያ ባለስልጣናት አንዳች ምላሽ ለመስማት ደውዬ ነበር። ያነጋገርኳቸው ባለስልጣን በሌላ አካባቢያዊ ጉዳይ የተጠመዱ መሆናቸውን ገልጸውልኝ ስለ ኢትዮጵያ መንግስትና ኦብነግ ድርድር ብዙም የሚነግሩኝ መረጃ እንደሌላቸው ገልጸውልኛል። የድርድሩን መጀመር ግን አላስተባበሉም።
አቶ ጉርሜሳ ያያነን ጨምሮ የአራት የኦፌኮ አመራር አባላትና ሌሎች ተከሳሾች ክስ እንዲቋረጥ መወሰኑን ጠቅላይ አቃቤ ሕግ አስታውቋል። ይሁንና በፍርድ ቤት መጋፋት የተፈረደባቸው በመሆኑ ጉዳያቸው በፌደራል የይቅርታ ቦርድ እንደሚታይም ተገልጧል። በሌላ በኩል ሰማያዊ ፓርቲ መንግስት አስቀድሞ ገብቷል ባለው ቃል መሰረት የፖለቲካና የህሊና እስረኞችን እንዲፈታ ጠይቋል። መለስካቸው አማሃ ዘገባውን ልኳል።
የኦሮሞ ፌደራሊስት ኮንግረስ አመራር አባላት አቶ ጉርሜሳ ያያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ እንዲሁም በዚሁ መዝገብ አብረዋቸው ተከሰው በፍርድ ቤት ሲከራከሩ የነበሩ ክሳቸው መቋረጡን ጠቅላይ አቃቤ ሕግ አስታወቀ። ዛሬ በሰባት ሰዓት የዜና ወጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን እንዳመለከተው የተከሳሾቹ ክስ እንዲቋረጥ ይወሰን እንጂ ተጨማሪ ሂደት ይኖራል። በዜናው በዝርዝር እንደተመለከተው እና አቶ ጉርሜሳ ያያኑ ጉዳያቸውን በፍርድ ቤት እየተከታተሉ በነበሩበት ወቅት በችሎት መዳፈር ሳቢያ ፍርድ ቤቱ በአራቱ የአመራር አባላት ላይ የአንድ ዓመት በተቀሩት ተከሳሾች ላይ ደግሞ የስድስት ወር እስራት ፈርዶባቸዋል። በመሆኑም የፌዴራል የይቅርታ ቦርድ ነፃ የመውጣታቸውን ጉዳይ እንደሚመለከተው በዜናው ተገልጿል። በመጨረሻም ወደ ሀገሪቱ ርዕሰ ብሔር እንደሚመራም ታውቋል። በሌላ በኩል ደግሞ ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ መንግስት ገብቶታል ባለው ቃል መሰረት የፖለቲካና የህሊና እስረኞችን እንዲፈታ ጥሪ አቅርበዋል። የሰማያዊ መግለጫ እንደሚለው መንግስት ቀደም ሲል በአደባባይ በግልጽ የገባውን ቃል ክዷል። አቶ ይድነቃቸው ከበደ የፓርቲው ብሔራዊ ምክር ቤት ሰብሳቢ መግለጫውን በንባብ አሰምተው ነበር።
ህወሓት መራሹ ኢህአዴግ መንግስት ከደረሰበት ሁለንተናዊ ጫና በመነሳት የፖለቲካ ፓርቲ አባላትና መሪዎችን ጨምሮ ሌሎች ግለሰቦች ክሳቸው ተቋርጦ ወይም በምህረት ከእስር እንደሚፈቱ ለህዝብ ቃል መግባቱ የሚታወስ ነው። በይፋ ለህዝብ የገባውን ቃል ተግባራዊ ያደርጋል ተብሎ በሚጠበቅበት ወር አስቀድሞ ያልተገለጸ በይቅርታ ወይም የይቅርታ ፎርም ማመልከቻ ላይ ፈርሙ መባላቸውና የሚፈርማችሁ ካላስገባችሁ ከእስር አልፈታችሁም የሚል አጓጉል ፈሊጥ በማምጣት ቀድሞ የገባውን ቃል በማጠፍ በአደባባይ እየካደ ይገኛል።
አራቱ የኢህአዴግ አባል ድርጅት መሪዎች በአንድ ላይ ሆነው በሰጡት መግለጫ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደተናገሩት ከሆነ የፖለቲካ ድርጅት መሪዎችና ሌሎች ግለሰቦችም ባጠፉት ጥፋት በሕግ ተፈርዶባቸው ለታሰሩ በሕግ መሠረት ምሕረት ይደረግላቸዋል ማለታቸው ይታወሳል። ከዚህ በኋላም ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የክስ ማቋረጥና የምህረቱን አካሄድ ሲገልጹ የተከሰሱ ሁሉ በወንጀል የተጠረጠሩ የተፈረደባቸውም በጥፋታቸው የተፈረደባቸው መሆናቸውን በአጽንኦት ተናግረዋል። እናም የፖለቲካም ሆነ የህሊና እስረኛ በሀገሪቱ ውስጥ እንደሌሉ አረጋግጠዋል። ይሁንና ሰማያዊ ፓርቲ የሚለው ከዚህ የተለየ ነው። አቶ ይድነቃቸው ከበደም
የአገዛዙ ስርዓት ቀድሞ ለህዝብ የገባውን ቃል መፈጸሙ እንደተጠበቀ ሆኖ ለተሻለ አገራዊ መግባባትና የተረጋጋ ሰላማዊ የፖለቲካ ስርዓት በአገራችን እሁን እንዲሆን ከሚያግዙ ነገሮች ውስጥ አንዱ የህሊና እስረኞችን መፍታት ነው። ስለሆነም አቶ አንዳርጋቸውን ጽጌ ጨምሮ ከገዢ ስርዓት በአመለካከት በመለየታቸው ብቻ በግፍ እስር የተዳረጉ የፖለቲካ ፓርቲ መሪዎችና አባላት፣ የሰብአዊ መብት ተሟጋቾች፣ ጋዜጠኞች እንዲሁም የእምነት አባቶች በሙሉ ከእስር ተፈተው ሁሉን አቀፍ ውይይትና ድርድር ተካሂዶ ሰላማዊ የስልጣን ሽግግር በአገራችን በአስቸኳይ ተግባራዊ ሊደረግ እንደሚገባ ሰማያዊ ፓርቲ በጽኑ ያምናል።
የፓርቲው መግለጫ ዓላማ ያብራሩት የሰማያዊ ፓርቲ እስረኛ ቅበላ ኮሚቴ ሰብሳቢ አቶ ዳንኤል ሽበሽም የህዝብ ጥያቄና የኢህአዴግ ምላሽ የተለያየ መሆኑን አስገንዝበው ይህን ብለው ነበረ።
ትላንትና ከእስረኛ ቤተሰቦች እንደሰማሁት ከሆነ የግንቦት ሰባት አባል ነኝ ብለህ ፈርም፣ እኔ አሸባሪ ነኝ ብለህ ፈርም ይቅርታ ፎርሙ ላይ ተብሎ ይጠየቃሉ። ለዚሁ እነ ናትናኤል መኮንን፣ እነ እስክንድር ነጋ፣ እንደ አንዱዓለም አራጌ እንደ ዮናታን ተስፋዬ መሳሰሉ። ስለዚህ በዚህ አይነት ሁኔታ መንግስት ለመፍታት ሙሉ ለሙሉ ዝግጁ ነው የሚለው ጥርጣሬ ፈጥሮብናል። ለዚህ ነው የነ መግለጫ ዛሬ ያወጣነው።
በእነ አቶ አንዱዓለም አራጌ መዝገብ ከአመታት በፊት 25 አመት ፍርድ ተፈርዶባቸው በቃሊቲ የሚገኙት ያቶ ክንፈ ሚካኤል ደበበናት ወይዘሮ ብጻት ኃይለ ጊዮርጊስ የሚሰማቸው መንግስት ቃሉን እንዳጠፈ ነው።
በሰፊው በኢትዮጵያ ህዝብ የተነገረው በሚዲያ እንደገና ያ ነገር ታጥፎ ተጠርተው እነኚህ ልጆች ግንቦት 7 ነን ብላችሁ ፈርሙ ሲባሉ አንፈርምም በማለታቸው በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሁንም ደስታው ከዛ ይፈታሉ ካሉበት ቀን አለ መፈረማቸው እኔን አስደስቶኛል።
የቀድሞ አንድነት ፓርቲ ያቶ ናትናኤል መኮንን ባለቤት ወይዘሮ ፍቅርተ ሞገሰንም አናግሬያቸው ነበር። አቶ ናትናኤል የ18 ዓመት ፍርደኛ ናቸው።
ለሁን በቀደም ታሄጅ ነበር ቀዳሜ ለት አርብ ለከሳቡ ለተጠርተው እንዲፈርሙ ተጠይቆ ነበር አልፈረሙም ስላለ ነው እንግዲህ መልሳቸውን ይጣብቃል።
ፈርሙ ይተወራ በመንደን ውስጥ ይገኙ
አኔ ግልጽ አርጓል ነገረኝ ወረቀት ፈርሙ ተብለን ነበር አንፈርም ብያለሁኝ። ምክንያቱም እኔ ወንጀለኛ አይደለሁም የሰራሁት እንትን የለም በደል የለም በሰላማዊ ትግል ታግያለሁኝ ሰላማዊ ታጋይ ነኝ። ስለዚህ እኔ ነጻነቴን እንጂ ጠየቁስ ሌላ ነገር ይሰራው ስለሌለ አልፈርም ብዬ ተመልሻለሁ ብሎኛል።
የሌላው የ14 አመት ፍርደኛ ያቶ አንዱዓለም አያሌው ባለቤት ወይዘሮ ያዥሽ ተፈራም ይህን ብለውኛል።
ቅዳሜ ሄጄ ነበር ሐሙስ ከተነገረ በኋላ ቅዳሜ ሄጄ ነበር። ቅዳሜ የት ነው የጠየቁት? የግንቦት 7 አባል ነው ይቅርታ ብያለሁ ብለ ፈርምነት ወጣለ ተባልኩኛና አልፈርምም
አይደለም
አልተጸጸትኩም ይቅርታም አልጠይቅም ይቅርታም አልጠየቅኩም ስለዚህ አልፈርምም።
ምን ተሰማው?
ኩራት ነው እኮራበታለሁ።
በተመሳሳይ ሁኔታ ፍርድ ተፈርዶባቸው ምህረት የሚጠብቁ እስረኞች የቤተሰብ አባላት የሚያረጋግጡት እስረኞቹ ይህን ቅጽ ሞልተው እንዲፈርሙ ነው። አያሌ እስረኞችም ቅድመ ሁኔታውን ለመፈረም ፈቃደኞች እንዳልሆኑም ይነገራል። መንግሥት በበኩሉ ይህን እርምጃ ሕግን እንደማስከበር እንደሚመለከተው ደጋግሞ ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከእስረኞች ጉዳይ ጋር ያቆየናል። የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እርምጃ እንደሚወስድ በወሰነው መሰረት እስረኞች ከእስር መለቀቅ መጀመራቸውን ጠቅላይ አቃቤ ሕጉ ለአገር ውስጥ መገናኛ ብዙሃን በማስታወቅ ላይ ናቸው። በሌላ በኩል አንዳንዶቹ የግንቦት 7 አባል መሆናቸውን አምነው እንዲፈርሙ ሲጠየቁ ቀደም ብሎ በመለስካቸው ዘገባም እንደተመለከተው የተወሰኑት እስረኞች ክሳቸው ሲቋረጥ ሌሎች የይቅርታ ደብዳቤውን የመፈረም ሂደት መከተላቸውን ወይም መሆናቸውን የታሳሪ ቤተሰቦች ተናግረዋል። አንዳንዶቹ ከማረቢያ ቤት ወጥተው ለተሐድሶ ስልጠና መግባታቸውም ተነግሯል። ጽዮን ግርማ ከእስረኞቹ ቤተሰቦች አንዳንዶቹን አነጋግራ ተከታዩን አጠናቅራለች።
በኢትዮጵያ የሚገኙ እስረኞች ብዛት በውል በቁጥር ባይታወቅም በፌደራል በአማራና በኦሮሚያ ክልል የሚገኙ የተለያዩ እስረኞች ከእስር መለቀቅ ከጀመሩ 2-3 ሳምንታት ተቆጥረዋል። ከእስር አፈታታቸው ክሳቸው ተቋርጦ በይቅርታና በምህረት እንደሆነም የተገለጸ ነው። ይህም ሆኖ ግን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ የግለሰብ መብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት አሁንም ታዋቂ የፖለቲካ ሰዎችና ጋዜጠኞችን ጨምሮ ቁጥራቸው በውል የማይታወቅ የፖለቲካና የህሊና እስረኞች በየእስር ቤቶች ውስጥ እንደሚገኙ የገለጹ ነው። ከታሳሪዎች መካከል አንዱ ከሰኔ 12 2003 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ውብሸት ታዬ ነው። የውብሸት ባለቤት ወይዘሮ ብርሃን ተስፋዬ በትናንትና ሁለት ዘዋይ እስር ቤት ሄዳ እንዳገኘችው ለአሜሪካ ድምጽ ተናግራለች።
ትናንት ነበር የሄድኩት። ወረቀቱ እንደደረሰውና እንደፈረመ ነግሮኛል።
ምን አይነት ወረቀት ነው የደረሰውና የፈረመው?
ወረቀቱ የሚለው ያው መጀመሪያ ስለ ስሙ እየገለጸ 14 ፍርደኛ መሆኑ የተቀጣውን ብር ምናምን ከላይ ጠቅስና አለ። ሳላጠር ባለችን ስም መንግስት የሰጠውን ይቅርታ ትቀበላለህ አትቀበልም ብሎኝ ትቀበላለች እቀበላለሁ ብለው እዚህ ጋ ይፈርማሉ። መንግስት የሰጠውን ይቅርታ ተቀብያለሁ የምትል ናት አለ በሁለት መስመር የተጻፈው። በቃ ከዛ በታች አፈረሙን አለ።
ምን ያህል ሰዎች ናቸው የፈረሙት በዚህ?
ወደ 100 ምናምን አለ በትክክል ቁጥሩን አሁን እነሱ ጋር የተወሰኑ ሰዎች ናቸው ግን ያው ሌሎች ሌሎችም አሉ አንድ ቤት ከሚኖሩ ውስጥ ማለት ነው። ወደ 20 ምናምን አካባቢ መሰለኝ በአንድ ቤት ውስጥ የሚኖሩት አሁን ከኛ ጥቂት ነን አለ። ግን አጠቃላይ ግን ቁጥሩንም አላውቅም ግን ከመቶ በላይ ነው።
ከመቶ በላይ ፈርመዋል በዚህ? ምና መቼ ይለቀቃል?
እሱን ነው በትክክል ያላወቀው። በቃ እንግዲህ እኛ ፈርመናል ከዚህ በኋላ ምን እንደሚያደርጉ አናውቅም ማለት በቃ እንደዚህ የሚመስላል። ቀኑን ምንም ስለቀኑ የሚያውቀው ነገር የለም።
በሌላ በኩል ባለፉት 3 ቀናት ውስጥ በተመሳሳይ ከዚህ ቀደም ያቀረቡት የይቅርታ ደብዳቤ ተቀባይነት አግኝቶ እንደሚለቀቁ የመፈቻ ደብዳቤ ደረሳቸው እስረኞች እንዳሉ ለማወቅ ተችሏል። በተጨማሪም የተሐድሶ ስልጠና ለመውሰድ የተላኩም እንደሚገኙበት ታውቋል።
ከመንግስት ሰራተኞችና ከሌሎችም የህብረተሰብ ክፍሎች ያገኙት ያለው ድጋፍ የህዝቡ ትግል አንድ ርምጃ ወደፊት መሄዱን እንደሚያሳይ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ከኦሮሚያ የመንግስት መስሪያ ቤቶች የተውጣጡ ሰራተኞች በዶክተር መረራ ቤት ተገኝተው ስጦታዎች አበርክተዋል። የከፈሉት መስዋዕትነትም ለኛ ጭምር ነው ብለው ነግረዋቸዋል። እስክንድር ፍሬው ነው የዘገበው።
ሰብሰብ ብለው ትናንት ወደ ዶክተር መረራ ጉዲና መኖሪያ ቤት ያመሩት ከተለያዩ የኦሮሚያ የመንግስት መስሪያ ቤቶች የተውጣጡ ሰራተኞች ናቸው። ከመካከላቸው አንዳንዶቹም የኦሮሚያ ገዢ ፓርቲ ኦህዴድ አባላት መሆናቸውን አስተባባሪዎቹ ገልጸዋል። የተሰባሰቡበት ምክንያት ያሰባሰባቸው ምክንያትም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲና ከእስር መፈታት መሆኑን ገልጸዋል። አላማቸው ግን እንኳን ደስ አለዎት ከማለት የዘለለ መሆኑን አስረድተዋል። ስማቸው እንዲገለጽ ያልፈለጉ የመንግስት ሰራተኛ ይህንን ያንጸባረቁት
ለናስተላልፍ የመጣ ነው። የመንግስት መስሪያ ቤት ውስጥ የሚሰራው የመንግስት ሰራተኛው እሳቸው የከፈሉትን መስዋዕትነት ከእሳቸው ጎን ለመቆም ወይም ደግሞ እሳቸው የከፈሉት ለራሳቸው ብቻ ሳይሆን ለቀሩ ብቻ ሳይሆን ለመንግስትም ሰራተኛ የህዝቡም የማህበረሰቡም አካልም ስለሆነ እሱን ለመደገፍ ራሳችን ድጋፍ የማሳየት
የከፈሉትን መስዋዕትነት እንደምትረዱ ለእናንተ ጭምር እንደሆነም እንደምትገነዘቡ ለማሳየት
ነው። ለወደፊትም ደግሞ እሳቸውም ወይም የእሳቸውም ፓርቲ ከመንግስት ሰራተኛ ጋር ምን መልእክት አላቸው? መንግስት ሰራተኛው በየቦታው ባለው ተበታትኖ ድምጹም እንዳይሰማ የተደረገበት ነገር ነው። ግን ተደብቆ ለምን ይቆያል የሚል እሳቸውም መልእክት እንዲያስተላልፉልን የተቀናጀ ቡድን ነው ማለት ነው የመጣው።
ወደ 100 የሚጠጉ ሰራተኞች በዶክተር መረራ ጉዲና መኖሪያ ቤት የነበራቸው ቆይታ የሐሳብ ልውውጥም የተካሄደበት ነበር። ለዚህ አላማ ደግሞ ስነ ግጥምን የመረጡም ነበሩ።
ኡልፋዳ ገለቶማ ዋና ፍላተን ይፍጨራ ዱጋቶ ኮኒ ጀልቀባ ኢጃራ ካነርግኔም ቦር በቀላ አፋገራ።
ካስተባባሪዎቹ አንዱ ሌሊሳ መርጋ እንዳለው የመንግስት ሰራተኞቹ በኦሮሚኛ የሰጧቸው አስተያየቶች በአገሪቱ እንዲኖር የሚፈልጉትን እኩልነትና ዲሞክራሲያዊ ስርዓት የገለጹበት ጭምር ነው።
ሰራተኛ በመሆኑ ያለውን ችግር የሀገሪቱ ላይ ያለውን ችግር ተጽዕኖ እንዳለበት ችግር እንዳለበት በስርዓት በእኩልነት እየተዳደርን አይደለም። በሀገሪቱ ላይ ሁሉም ነገር እኩል አይደለም። አንዱ የበላይነት አለው፣ አንዱ የበታችነት አለው። እንደዚህ አይነት ስሜት ውስጥ ሆኖ ነው አሁን ሰራተኛው መግለጫ ሰጥቶ እንደሰማ አንተ አንዱን የመግፋት አንዱን የመግደል አንዱን እንትን ለማለት ፍቃችን ውስጥ ዲሞክራሲ የሚባል የለም እንደዚህ ያለ ነው ሰራተኛው በሙሉ። ስለዚህ ሁሉም ሰው በሀገሪቱ ላይ ኢትዮጵያን አንድ ላይ ይዘን ለመሄድ ሁሉም ፍትሃዊና እኩል ዲሞክራሲ መኖር አለበት፣ የሀብት ክፍፍል መኖር አለበት። ህዝቡ እንደዛ ነው ጥያቄ የሚያነሳው፣ መንግስት ሰራተኛም እንደዛ ነው የሚያነሳው። አሁን የምትሰማከውና እንደዛ ነው።
ክሳቸው ተቋርጦ ከእስር ከተፈቱበት ቀን ጀምሮ የበርካታ ደጋፊዎቻቸውን ስሜት በአደባባይ እየተመለከቱ ለቆዩት ዶክተር መረራ ጉዲና የትናንቱም የተለየ አልነበረም። ይሄኛውም የስካሁኑ ቀጣይ መሆኑን ያብራሩት
ዛሬ ብቻም ሳይሆን እንደው ባምቦ መስመር ወደ 2 ሚሊዮን አካባቢ የሆነ ሰው ሲወጣ በዚህ ባዳ በርጋ ሜታሮቢ መስመርም ሄጄ ነበር። حزب تدبالقوال لمثالي توكي تولر كوبت كبابي የመንግስት ከንቲባ ነው የተቀበለኝ። በህዝቡስም ንግግር አርጎ ያው የሁላችንም ታጋይ ነው ብሎ የተቀበለኝ ማለት ነው። ፖሊሶችም ደግሞ አራት አምስት መኪና ይዞ ነው ሲያጅቡን የነበረው እና አንዳንድ ሁኔታዎች ሲያግዙ የነበረው። በዚህ ሜታሮቢ አቦስ ሄደን ነበር። ሜታሮቢ እዚህ አዳባ ጋር የሚባላለ እዚህ ሞጎል የሚባል ሲሚንቶ ፋብሪካ ብሎ ያለበት ቦታ አለ። ታው ህዝብ ቀላል ቁጥር ያለው አይደለም። እዛም መንግስት መስሪያ ቤት ኃላፊዎችም ነበሩ። አሁን ኦሮሚያ አካባቢ ያለው ህዝብ ለመብቱ ለክብሩ ኦሮሞ ህዝብ የሚያደርገውን ትግል ጎን እንቆማለን ብሎ እየተንቀሳቀሱ ነው። ሚናክል ያድንን ማድረግ ይችላሉ አይችሉም? መንግስት አካባቢ የሚሰሩ ማለት ነው። ስለዚህ ይሄ አዝደንቅ ይችላል ማለት ነው። እኔ ግን ፍራቱ ለቋቸው ይሄን ያክል በዛ ያሉ የመንግስት ሰራተኞች ሁለት ሶስት ሆኖ እንደ ድሮ ተደብቆ ሳይሆን ተሰብስቦ መጥቶ በግይዞ መጥቶ ሽልማት ሰጥቶ እንዲህ ያማድረጋቸው ሁናቲም የህዝባችን ትግል አንድ እርምጃ ወደፊት ይሄደ ይመስላል።
የኦሮሞ ፌደራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከሰር ከተፈቱ ጊዜ ጀምሮ በፈቃዱ ከወጣ ህዝብ ጋር ከመገናኘታቸው በስተቀር ይፋ ያደባባይ ስብሰባ አላካሄዱም። የዶክተር መረራና የሌሎች የፖለቲካ መሪዎች ክስ እንዲቋረጥና ከሰር እንዲፈቱ የተደረገው የፖለቲካ ምህዳሩን ለማስፋት መሆኑን የኢሃዴግ ስራ አስፈጻሚ ኮሚቴ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ በርሳውሪዎቹ ልንጀምርም አልቻልንም ብዙ ዝግጅቶች ስላሉ እሱን እንዘልና በየሳምንቱ ሰኞ ሰለሞን ክፍሌ ያቀናበረ ወደሚያቀርበው ስፖርት እናልፋለን።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያዊው አትሌት ሙሌ ዋሲሁን በትላንቱ የባርሴሎና ጎዳና ሩጫ ውድድር የኮርሱን ሬኮርድ በማሻሻል ድል ተቀዳጅቷል። ለሴቶቹ ለባህሬን የምትሮጠው ጠጅቱ ዳባ ኢትዮጵያዊቷን ድባቤ ኩማን በአንዲት ሴኮንድ ቀድማ ገብታለች። በፒዮንግቻንግ ሰሜን ኮሪያ እየተካሄደ ያለው የክረምት ኦሎምፒክ እጅግ መቀዝቀዝ የአንዳንድ ውድድሮች መርሃ ግብር ለሌላ ጊዜ እንዲቀየር አስገድዷል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። ሙሌ ዋሲሁን ትላንት ስፔን ባርሴሎና በአስመስጋኝ ሁኔታ ያሸነፈበትን የጎዳና ሩጫ ውድድር ዜና አላስቀድም። እንዳልኩት የኮርሱን ሬኮርድ በማሻሻል ጭምር ነው ድል የተቀዳጀው። የገባበት 59 ደቂቃ ከ44 ሴኮንድ በኦሎምፒክ ማራቶን ሻምፒዮኑ ኬንያዊው ኢሉድ ኪፕቾጌ ከአምስት ዓመታት በፊት ካስመዘገበው ሬኮርድ ጊዜ ላይ 20 ሴኮንድ ላጭቶለታል። የ24 ዓመት ወጣት አትሌት ሙሌ ዋሲሁን ባለፈው ጥቅምት በአምስተርዳም ማራቶን ተሳትፎ በ2 ሰዓት 5 ደቂቃ ከ39 መግባቱ ይታወሳል። ባርሴሎና ላይ መሮጥ ድንቅ ልምድ ማካበቻ ነው። መላ የውድድሩን ርቀት የሮጥኩት ደግሞ በጥሩ ስሜት ቢሆንም ፍጥነቴ ይህን ያህል አስደሳች ይሆናል የሚል ግምት አልነበረኝም። ወደ ኋላ ላይ ከሌሎቹ ጋር የፈጠርኩትን ርቀት ከተገነዘብኩ በኋላ ግን ለሬኮርድ ማሻሻል ሮጫለሁ ብሏል ወጣት ሙሌ ለጋዜጠኞች ሲናገር። ከወንዶቹ ጋር በተመሳሳይ ጊዜ በተካሄደው የሴቶቹ ውድድር ቀዳሚ ስድስቱ የተለዩት ገና አምስተኛው ኪሎ ሜትር ላይ እንደደረሱ ነው። በዚያ ውስጥ ለባህሬን የሚሮጡት ጠጅቱ ዳባና ሚሚ በለጠ፣ የሩዋንዳዋ ሳሎሜ ኒራሩ ኩንዶ፣ ኬንያዊቷ ሱዛን ኪፕሳንግ፣ ኢትዮጵያዊቷ ዲባቤ ኩማና የታንዛኒያዋ ፌሉና ማታንጋ ነበሩ። 59ኛው ደቂቃ ላይ ማታንጋ እየተዳከመች ስትመጣ ፖዲየሙ ላይ የምናያቸው ጠጅቱንና ዲባቤን እንደሚሆን ግልጽ ሆነ። አሁን በመጨረሻ የሚሆነው ጠጅቱ ዳባ በ10836 አንደኛ፣ ዲባቤ ኩማ በ10837 ሁለተኛ፣ የሩዋንዳዋ ሳሎሜ ኒራርኩንዶ ሦስተኛ። ለመጀመሪያ በሮጥኩት በባርሴሎና በመንገዱ ግራና ቀኝ የነበሩ ተመልካቾች ከመጀመሪያው እስከ መጨረሻው አበረታተውኛል። ጥንካሬ ያገኘሁትም በዚያ እንጂ አስቸጋሪ ውድድር ነበር ብላለች ለባህሬን ሯጯ ጠጅቱ ዳባ። በዚሁ ወደ ፒዮንግቻንግ ሰሜን ኮሪያ የክረምት ኦሎምፒክ ወደሚካሄድበት ዓለም እንሸጋገራለን። በጣም ነፋሻና ቀዝቃዛውም የበረታ በመሆኑ ዛሬ መካሄድ የነበረበት የሴቶቹና የትላንቱ የወንዶቹ ቁልቁለት ሸርተቴ ውድድሮች ለሐሙስ ተላልፈዋል። እስካሁን ካናዳ ወርቁን በከዋክብቱ ቲሳ ቨርቹና ስካት ሚር አማካይነት ወስደዋል። ሩሲያ ብር አግኝታለች። ዩናይትድ ስቴትስ ነሐስ። ይበ እንዲህ እንዳለ የዓለም አቀፉ ኦሊምፒክ ኮሚቴ ፕሬዚደንት ቶማስ ባህ ከፒዮንግቻንጉ ውድድር ፍጻሜ በኋላ ሰሜን ኮሪያን እንደሚጎበኙ ኮሚቴው ዛሬ ባወጣው መግለጫ አስታውቋል። ቃል አቀባዩ ማርክ አዳምስ ስለዚሁ ሲናገሩ ለፕሬዚደንቱ ግብዣው የቀረበላቸው አይኦሲ ባስተናገደው የሁለቱ ኮሪያዎች ንግግር ወቅት ነው ብለዋል። በሌላ በኩል ሰሜን ኮሪያ የክረምት ኦሊምፒኩን ውድድሮች ለራሷ የፖለቲካ ጥቅም ለመዋል ሞክራለች ተብሎ በዩናይትድ ስቴትሱ ምክትል ፕሬዚደንት ማይክ ፔንስ የቀረበውን ስሞታ ቶማስ ባህ ውድቅ አድርገዋል። ይህን በዚሁ ላብቃ። አድማጮች፣ ቀጥሎ ለሀገር ውስጥና ሌሎች ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጾም መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች የተካሄዱት በክልል ከተሞች ብቻ ነው። ይህም ሊሆን የቻለው ቅዱስ ጊዮርጊስ በአዲስ አበባ ስቴዲየም ለአፍሪካ ክለቦች ሻምፒዮንስ ሊግ እንዲሁም ወላይታ ዲቻ ከሀገር ውጭ ዛንዚባር ላይ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ ጨዋታ ስለነበረባቸው ነው። በዚህም መሰረት መቀሌ ላይ መቀሌ ከተማ ከኢትዮጵያ ቡና ያለ ግብ ባዶ ለባዶ ሲለያዩ፣ አዳማ ላይ አዳማ ከተማ ከጅማ አባ ጅፋር፣ ሲዳማ ቡና ከኢትዮ ኤሌክትሪክ ሁለቱም ግጥሚያዎች በተመሳሳይ አንድ ለአንድ አቻ ወጥተዋል። ጎንደር ላይ ፋሲል ከተማ አርባ ምንጭ ከተማን አስተናግዶ በመሐመድ ናስር ብቸኛ ግብ ፋሲል ከተማ አንድ ለባዶ አሸንፏል። ሌሎች ጨዋታዎችም የተካሄዱ ሲሆን የዚሁ ውድድር አካል የሆነው የደደቢትና መከላከያ ጨዋታም ዛሬ በአዲስ አበባ ስቴዲየም ይካሄዳል። የዛሬውን የደደቢትና መከላከያ ውጤቱን ሳይጨምር ደደቢት በ25 ነጥብ ፕሪሚየር ሊጉን ሲመራ በእኩል 25 ነጥብ በጎል ተበላልጦ መቀሌ ከተማ ሁለተኛ ነው። ጅማ አባ ጅፋር፣ አዳማ ከተማና ሲዳማ ቡና ሶስቱም በኩል 22 ነጥብ ሶስተኛ፣ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። ጌታነህ ከበደም ከደደቢት በ9 ጎል ኮከብ ግባግቢነቱን አለቀቀም። ሌላው የእግር ኳስ ዜና የአፍሪካ ሻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ጨዋታዎች ቅዳሜና እሁድ በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከደቡብ ሱዳኑ ዋኡ አልሰላም ለአፍሪካ ሻምፒዮንስ ሊግ የነበረባቸውን የመጀመሪያ ቅድመ ማጣሪያ እንግዳው ቡድን ባለመምጣቱ ቅዱስ ጊዮርጊስ በፎርፌ አሸናፊ ሆኗል። አቶ ጁኔዲን ባሻ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ናቸው። የዋኡ አልሰላም አለመምጣቱን አስመልክተው የሚከተለውን ተናግረዋል።
ቁርጥ ያለ በዚህ ጊዜ እንመጣለን የሚል መስጠት እያቃታቸው በየቀኑ ሲቃይሩ ቆይቷል። በስተ መጨረሻ አሁን እስካሁን ደስ ባለው ዛሬ ጠዋት ባለው መረጃ ዛሬ 3 ሰዓት ጠዋት እንመጣለን ብለው ነበረ። አሁንም አልመጡም። ባለ መረጃ እንደማይመጡ ነው። ይህን እንግዲህ ቅዱስ ጊዮርጊስ እና ፌዴሬሽኑን በጋራ በመሆን ከፍተኛ ግንኙነት ስናደርግ ነው የቆየ ነው። ኮሚሽነሩም ከኛ ጋር ተደባልቋል። ኬንያዊ ነው ለዚህ ጨዋታ የተመደበው ኮሚሽነር። አሁን በስተመጨረሻ እንደማይመጡ ተረድተናል። አንመጣም የሚል በአሁኑ ደረጃ እየተሰማ ነው ያለው ከነሱ። ይህንንም ደግሞ ለካፍ የሚመለከታቸው ውድድር ኃላፊዎች ሪፖርት ተደርጓል።
ሌላው ወደ ዛንዚባር ያመራው ወላይታ ዲቻ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ አድርጎ ከተጋጣሚው ከዛንዚባሩ ዚማማቶ ጋር 1-1 አቻ ወጥቷል። ሁለቱ ቡድኖች ከአስር ቀናት በኋላ የመልስ ማጣሪያቸውን በሐዋሳ ኢንተርናሽናል ስቴዲየም ያደርጋሉ። በመጨረሻም የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንታዊና ስራ አስፈጻሚዎች ምርጫ ለአራተኛ ጊዜ ተራዝሟል። የምርጫው ሂደት ከትናንት በስቲያ በአፋሯ ሰመራ ከተማ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም በእጩዎች አቀራረብና በሌሎችም የምርጫ ስርዓት ጥርጣሬ የገባው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የምርጫው ጊዜ እንዲራዘም በጠየቀው መሰረት ወደ የካቲት 24 እንዲሸጋገር ተደርጓል። በዚህ ዙሪያ በቀጣይ ሙሉ መረጃውን ይዘን እናቀርባለን። በእኔ በኩል ያለው ይሄው ነው ሰለሞን።
አመሰግናለሁ ገዛኸኝ ጾም መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን።
አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው ቅንብር አፍሪካ ነክ ርዕሶች፣ አዘጋጅና አቅራቢ አዳነች ፍስሐዬ።
አብዛኞቹ ልጆች የሆኑት 30 መንደረተኞች ታዱ በተባለው መንደር በካቶሊክ ቤተክርስቲያን ህንጻ ውስጥ ገብተው ተጠለዋል። ኩምቦ የተባለችው የሰሜን ምዕራብ ከተማ አጠገብ ነው የምትገኘው። 3 በእድሜ የገፉ ሴቶች እነሱን ለመርዳት ደፋ ቀና ይሉ እንደነበር ተዘግቧል። ህፃን ልጇን ስታጠባ የነበረችው የ24 ዓመት እድሜ ወጣት ካርላይን እንጎንግ የ3 ወራት ህፃን ልጇ ጤንነት በደህና ሁኔታ ስለማይገኝ ከአካባቢው ሸሽታ ለመሄድ ባለመቻሏ በቤተ ክርስቲያኑ ለመጠለል መገደዷን ገልጻለች። የካሜሩን ወታደራዊ ኃይል በመንደሯ ላይ ጥቃት ከፍቶ አቦ ሰጠኝ መተኮስ ጀመረ ትላለች።
Joseph Estodan, we saw the military arresting people, shooting others.
ወታደራዊው ኃይል ከመቅጽበት ሰዎች ማሰር ጀመረ። ተኩስ ከፍቶም ሰዎች ቆሰሉ። አንዳንዶቹንም ሰዎች አሰሩ። ሌሎች ደግሞ ወደ ወታደራዊ ሰፈር ተወሰዱ። የተወሰኑት ወደ ጫካ ሸሹ። በጣም መጥፎ ነገር ነው። ችግሩን ሳይገልጹ እንዴት ሰዎችን ያስራሉ? ለምን እንደሚያስሩና እንደሚተኩሱ የሚያውቅ ሰው የለም።
ባለፈው ሳምንት ሮብ ተቃዋሚ ሰራዊት ነኝ የሚል ቡድን ሌሊቱን በኩምቦ ከተማ ወረቀቶች በትኖ አደረ። እንግሊዘኛ ተናጋሪ የካሜሩን ክፍል ከፈረንሳይኛ ተናጋሪዎች መገንጠል እንደሚፈልግ ጽሑፉ ይገልጻል። የተበተነው ጽሑፍ እንግሊዘኛ ተናጋሪው ህዝብ የሀገሪቱ ፕሬዝደንት ፖል ቢያ ታጣቂዎቹን ለመውጋት የላካቸውን ወታደሮች ከአካባቢያቸው በማስወጣት ወይም በማጥፋት ተግባር እንዲረዳ ይጠይቃል። ከዚያ በኋላ ኩምቦ ላይ የተመደበው ወታደራዊ ኃይል እንዲጠናከር ተደረገ። ወታደሮቹም መኖሪያ ቤቶችን እየፈተሹ በተቃዋሚ አባልነት የሚጠረጥሯቸውን ማሰር ጀመሩ። የመንግስት ወታደራዊ ኃይል አባል ባለፈው ረቡዕ ተገንጣዮቹ ታዱ ላይ በከፈቱት ጥቃት ተገድሏል ይላል የካሜሩን መንግስት። በታዱ የካቶሊክ ቤተክርስቲያን የረድኤት ፕሮግራም ሰራተኛ ፕሩደንስ ሊዩ መንግስት የአጸፋ ምላሽ በመስጠቱ ወደ 1000 ከሚጠጉት ታዱና የአካባቢው መንደሮች ነዋሪዎች ከ80% በላይ ከአካባቢያቸው እንደሸሹ ጠቁመዋል።
The military invaded the whole area and in the course of it an old woman lost her life.
ወታደራዊው ኃይል መላ አካባቢውን ወረረ። በወረራው ሂደት አንዲት አረጋዊት ሴት ሕይወታቸውን አጡ። ይህ ሁኔታም ህዝቡ ከአካባቢው እንዲሸሽ ምክንያት ሆነ። እንዳይታሰሩና ሰቆቃ እንዳይፈጸምባቸውንም ይፈሩት። እንዲህ አይነቱ ሁኔታ እስከመቼ እንደሚቀጥል አናውቅም።
እንግሊዘኛ በሚነገርባቸው ሰሜን ምስራቅና ደቡብ ምዕራብ ክልሎች ባሉት በርካታ መንደሮች ላይ ተመሳሳይ ጥቃት ተከፍቷል። ብዙ መንደሮች በእሳት ጋይተዋል። የካሜሩን መንግስት ቃል አቀባይ ኢሳ ቺሮም የመንደሩ ነዋሪዎች መንደሮቹን ያጋዩት የመንግስት ወታደሮች ናቸው የሚሉት እውነት አይደለም፣ መሰረት የለውም። ያጋዩት ተገንጣይ ታጣቂዎች ናቸው ብለዋል።
are now systematically making use weapons of war.
ወራሪዎቹ የጦርነት መሳሪያዎችን እየተጠቀሙ ናቸው። አሸባሪዎች ናቸው እዚህ ያሉት። ስለሆነም በሁለቱ ክልሎች ህግና ስርዓት እስከሚመለስበት ጊዜ ድረስ የተወሰዱት እርምጃዎች ሁሉ ተጠናክረው ይቀጥላሉ። ተገንጣዮቹ እንዲህ አይነት ተግባሮች እንደሚፈጽሙ በአደባባይ መናገራቸው ብቻ ሳይሆን ሁሌም ቢሆን ለሚፈጽሙት ጥቃት ኃላፊነት ወስደዋል።
ካሜሩን ውስጥ መነሳሳት የተጀመረው ባለፈው አመት ህዳር ወር ላይ ሲሆን እንግሊዘኛ ተናጋሪ በሆኑት ሰሜን ምዕራብና ደቡብ ምዕራብ ክልሎች ያሉት ፈረንሳይኛ ቋንቋን መጠቀም ያበሳጫቸው አስተማሪዎችና ጠበቆች የተቃውሞ ሰልፍ ባካሄዱበት ወቅት ነው። ለውጥ እንዲደረግና የውስጥ አስተዳደር ይዘቱ እንዲሰፋም ጠይቀዋል። ተገንጣይ የሚባሉትም የነጻነት ጥያቄ ወደ ማቅረብ አመሩ። ተገንጣዮቹ ቡድኖች ባለፈው ጥቅምት ወር የአምባዞኒያን ነጻነት አውጀዋል። በናይጄሪያ ተሰደው የቆዩት አዩክ ታቤ ጁሌስ ፕሬዝዳንታችን ናቸው አሉ። ከዚያም ግጭት ሲነሳና የሀገሪቱ ወታደራዊ ኃይል እርምጃ መውሰድ ጀመረ። እንደ አውሮፓ አቆጣጠር ባለፈው ጥር 5 ቀን ላይ የእንግሊዝኛ ተናጋሪ ክልሎች ነጻነትን ያወጁት አዩክ ታቤ ጁሌስና 8 ሌሎች መሪዎች ናይጄሪያ እንዳሉ ታሰሩ። ከዚያን ጊዜ አንስቶ ታዲያ የት እንደገቡ አልታወቀም። ተገንጣዮቹ መሪዎቻቸው እስከሚፈቱበትና ነጻነታቸውን እስከሚያገኙበት ጊዜ ድረስ ትግላችንን እንቀጥላለን ብለዋል። እስካለፈው ወር በነበረው ጊዜ በአስር ሺዎች የሚቆጠሩ እንግሊዝኛ ተናጋሪ ካሜሩናውያን ወደ ናይጄሪያ ተሰደው በአስከፊ ሁኔታ እንደሚገኙ የተባበሩት መንግስታት ድርጅት የስደተኞች አገልግሎት አስገንዝቧል። አድማጮች፣ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑት ክልሎች ለሚካሄደው ግጭት የተጠናቀረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
በየዕለቱ የሚሰናዳው ቅንብር ነው። ተከታዩ ወርሃ የካቲት የጥቁር አሜሪካውያን ታሪክ ዛሬም ይዘከራል። ምጥን ዝግጅት በቀሩን ጥቂት ደቂቃዎች እናሰማለን። በዚህ ወር የተፈጸሙና በታሪክ የተለየ ስፍራ ከሚሰጣቸው ክንውኖች ለዓመታት የዘለቀው የባሪያ ፍንገላ ስርዓት እንዲያበቃና ለጥቁሮች መብትና ነጻነት የተካሄደውን ተጋድሎ የመሳሰሉ ታላላቅ እንቅስቃሴዎች ሲወደሱና ሲዘከሩ፣ ታላቁን የአሜሪካውያን የእርስ በርስ ጦርነት የመሳሰሉ ክስተቶች ደግሞ በፊናቸው በተለየ ትኩረት ይወደሳሉ። የታሪክ ጥናትና ትምህርቱም ይቀጥላል። ከገዢዎቻቸው ያመለጡ ባሮች ቀድሞ ይኖርበት ወደ ነበረው ግዛትና ወደ ቀድሞ ገዢዎቻቸው በኃይል እንዲመለሱ የሚያዘውን የመጀመሪያውን ህግ የዩናይትድ ስቴትስ ምክር ቤት በዛሬዋ ዕለት አጸደቀ። አድማጮች፣ ሰዓቱ አለቀ። ነገር እናቀርባለን። መልካም ምሽት። ትግርኛ ስርጭት ይቀጥላል።